ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መጋቢት 4 2015 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን።
የተባበሩት መንግስታት ድርጅት በኢትዮጵያ 11 ሚሊዮን ሰዎች የአስቸኳይ ምግብ ድጋፍ ያስፈልጋቸዋል ሲል አስታወቀ።
ጋርጋር ከስ ካንጂረኒ አመከናንጂር ኢመርጀንሲ ጂኔ ያኒ
አሁን በእርዳታ አሰጣጥ ሂደት ውስጥ ታቅፈው ያሉት 4.1 ሚሊዮን ናቸው። ይህ እስከ ጥር ድረስ ነው። ከጥር ወዲህ ባደረግነው ጥናት ደግሞ ይህ አሃዝ ወደ 4.2 ሚሊዮን ከፍ ብሏል።
የኦሮሚያ ክልል አደጋና ስጋት አመራር ቢሮ ባልደረባ አቶ በኛ ዱሬ የተረጂዎች ቁጥር መንግስታት ድርጅቱ ከገለጸው ያነሰ መሆኑን ይናገራሉ። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በትግራይ 70,000 አባላቶቼ ያሉበትን አላውቅም ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። የዚህ ዜና ዝርዝር በምሽቱ ተካቷል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ባልደራስ ለእውነተኛ ዲሞክራሲ ፓርቲ ጠቅላላ ጉባኤ እንዳላደርግ ተከለከልኩ ሲል ቅሬታ ማቅረቡን አስታውቋል። ጉባኤው እንዳይደረግ የከለከለው የኦሮሚያ ፖሊስ መሆኑንም በሆቴሉ እንደተነገረው ፓርቲው ገልጿል። የፓርቲውን ክስ በተመለከተ ከአዲስ አበባ የሚሆን ከኦሮሚያ ፖሊስ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ኬኔዲ አባተ ዝርዝሩን ይዟል።
ባልደራስ ለእውነተኛ ዲሞክራሲ ፓርቲ አዲስ አበባ በሚገኘው ጋምቤላ ሆቴል ትናንት መጋቢት 3 2015 ዓ.ም ሊያደርግ የነበረውን ጉባኤ እንዳያደርግ መከልከሉን የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ስዩም ለአሜሪካ ድምፅ ተናግረዋል። የፓርቲው አመራሮች፣ የጠቅላላ ጉባኤ አባላትና የምርጫ ቦርድ ታዛቢዎች በጠዋት ለጉባኤው በሆቴሉ ከተገኙ በኋላ ሆቴሉ ከበላይ አካል በመጣ ትዕዛዝ መሰረት ላስተናግዳቸው አልችልም ብሎ እንደመለሳቸውም ያብራሩት
ጋምቤላ ሆቴል ነው አዳራሽ መያዝ ነው ከሚመለከተው አካላት ፈቃድ ይዘናል። ከምርጫ ቦርድ ደብዳቤ ይዘናል። አዲስ አበባ ከተማ አስተዳደርም በዚሁ ደብዳቤ ይዘናል። ነገር ግን ከላይ በመጣ ትዕዛዝ በኦሮሚያ ፖሊስ እና ደህንነት እና የተለያዩ የጸጥታ አካሎች እዚህ ቦታ ባልደራስ ጠቅላላ ጉባኤ እንዳደርግ የሚል ከፍተኛ የሆነ ትዕዛዝ ስለተሰጠን ቢያደርጉ ኃላፊነቱ እናንተ ትወስዳላችሁ ስላሉን በጭራሽ ልናደርግ አንችልም ብለው ከፍተኛ የሆነ ተማጽኖ አድርገንባቸው ነበረ። ግን ፈቃደኛ ያልሆነ እዚያ ሆቴላቸው በር ላይ ጠቅላላ ጉባኤ አባላት ባሉበት፣ ጋዜጠኞች ባሉበት መግለጫ ሰጥተን ተሰናብተናል።
ጉዳዩን ለምርጫ ቦርድ አሳውቃችኋል?
አሳውቀናልኝ። ይህን ራሳቸው ምርጫ ቦርድን ጠይቀዋቸዋል። ሁለት ታዛቢ ልኮሰ ነበር ምርጫ ቦርድ። ማን የተከለከላቸው የበላይ አካሉ ማንሱ የሚገሩም ብሎ ጠይቀዋቸው ነበረ። ከኦሮሚያ ፖሊስ እንደከለከሏቸው ነው ለእነሱም የተናገሩት።
ጋምቤላ ሆቴል በበኩሉ በማህበራዊ መገናኛ ብዙሃን በኩል ባሰራጨው መረጃ ከባልደራስ ፓርቲ የስራ ትዕዛዝ እንዳልተቀበለ የገለጸ ሲሆን ድርጅቱ ስብሰባውን እንዳያስተናግድ የከለከለ የጸጥታ አካልም ሆነ የመንግስት አካል የለም ሲል አመልክቷል። ወይዘሮ ቀለብ ስዩም በዚህ ጉዳይ ላይ አስተያየታቸውን ሰጥተውናል።
ሆቴሉ በራሱ እንደገና አሁንም የጸጥታ አካላት ተጽዕኖ ሲያደርጉበት በተጽዕኖ ምክንያት ነው አሁን ይህን ያወጡት። እንደገና ሌላ ሐሰተኛ መረጃ እየሰጠ ነው። በእርግጥ ይህን ሰነዶችም ስላሉ የሰዎች ማስረጃም ስላሉ ራሱ ምርጫ ቦርድም ስላለ በህግ ክፍላችን ነገ ወደ ክስ የምናመራው ይሆናል።
ጉዳዩን በተመለከተ ከምርጫ ቦርድ ከአዲስ አበባ ፖሊስና ከኦሮሚያ ፖሊስ ምላሽ ለማግኘት ያደረግነው ሙከራ የሚመለከታቸው አካላት ስልክ ባለመነሳቱ ለጊዜው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ውድብ ናጽነት ትግራይ ትናንት በመቀለ ከተማ ሊያካሂደው ያቀደው ህዝባዊ ስብሰባ መከልከሉን ገለጸ። ውድብ ናጽነት ትግራይ ትናንት በመቀለ ከተማ ሊያካሂደው ያቀደው ህዝባዊ ውይይት መከልከሉን ገለጸ። ፓርቲው በከተማይቱ ህዝባዊ ስብሰባ ለማድረግ ጠይቆ የተከለከለው በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ መሆኑን አስታውቋል። የመቀለ ከተማ ፖሊስ ጽፈት ቤት በበኩሉ ፓርቲው ያስፈቀደውም ሆነ የተከለከለ ስብሰባ የለም የሚል ምላሽ ሰጥቷል። ሙልጌታ አጽባሃ አጭር ዘገባ ልኳል።
ውድብ ናጽነት ትግራይ በመቀለ ከተማ ትናንት እሁድ መጋቢት 3 2015 ዓ.ም በሆቴል ውስጥ ለማካሄድ ያቀደው ህዝባዊ ውይይት መከልከሉ የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ ለአሜሪካ ድምጽ ገልጸዋል። ፓርቲው ተመሳሳይ ህዝባዊ ውይይት እንዳያካሄድ ሲከለከል ባንድ ወር ውስጥ ይህ ለሁለተኛ ጊዜ ነው ብለዋል። ሊያካሂደው ያቀደው ስብሰባ አስመልክቶ ፓርቲው ለከተማው ፖሊስ ጽፈት ቤት ማሳወቁ ነው ዶክተር ደጀን የገለጹት። ስብሰባው ሊካሄድ በታቀደበት ሆቴል ስንሄድ ግን በሆቴሉ አመራሮች በአስተዳደር አካላት ፍቃድ ያላወጣ እንዳታስተናግዱ ስለተባልን ስብሰባውን ማካሄድ አትችሉም ተብሎ ተነግሮናል ብለዋል። በዚህም በስብሰባው ሊሳተፉ የመጡ በርካታ ተሳታፊዎችና የፓርቲው አመራሮች እንዲመለሱ ተደርጓል ሲሉ ተናግረዋል። የህዝብ ግንኙነት ኃላፊው ይህ ተግባር ህወሓት በሚቆጣጠረው አካባቢ ብቻውን ህዝባዊ ስብሰባ ለማካሄድ ስለሚሻ የተፈጸመ ነው በማለት ወቅሰዋል።
የሆነ ያለው ነገር እስካሁን ሲሆን ከነበረው የተለየ አይደለም። አላማውም የትግራይ ህዝብ የተለየ የፖለቲካ አማራጭ የሀሳብ አማራጭ እንዳይኖረው ለማሰን የሆነ ቡድን የስልጣን እድሜ ለማራዘም ብቻ ሲባል ህዝቡ ሀሳብ ከሰማ የወደቀበት ጭቃ እንዲያውቅ ይደረጋል እና ያንን ውድቀት ሪኮግናይዝ ካደረገ ደግሞ በዚህ ውድቀት የዳረገው ፓርቲና የሆነ ቡድን ተጠያቂ እንዳያደርግ እስካሁን ሲሆን ከነበረ የተለየ ነገር አይደለም።
እንዲሁም ተቃዋሚ ፓርቲዎች ሰላማዊ የትግል ስልት እንዳይጠቀሙ የሚያደናቅፍ ነው ብለዋል ዶክተር ደጀን። ውድብ ናጽነት ትግራይ ተከልክያለሁ ያለው ሊያካሂደው ያቀደው ስብሰባ አስመልክቶ ምላሽ የጠየቅናቸው የመቀለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ፓርቲው ስብሰባ ለማካሄድ አላስፈቀደም፣ እኛም አልከለከልንም ብለዋል። እንዲሁም ፓርቲው መንግስት የለም እያለ ለአስተዳደሩ አላስፈቀድም ብለዋል ያሉ ሲሆን እኛ ደግሞ የሚያስተዳድረን መንግስት አለን ሲሉ ተናግረዋል። ፓርቲው የእኛ ስም በተደጋጋሚ ከሚያጠፋ ህጉን አክብሮ ፍቃድ አውጥቶ በስርዓት ሊስተናገድ ይገባል ሲሉ ኮማንደር ወልዳይ ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።
ሞዛምቢክና ማላዊን በመታው ሳይክሎን ፍሬዲ በተሰኘው ከባድ ዝናብና አውሎ ንፋስ ቢያንስ 15 ሰዎች መሞታቸው ተገለጸ። ሁለቱ አገሮች የተመቱት ከደቡብ አፍሪካ ምድር እየተገፋ በመጣ ነፋስና ከባድ ዝናብ መሆኑንም ባለስልጣናቱ ዛሬ ሰኞ በሰጡት መግለጫ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት የጸጥታው ምክር ቤት ልዑካን በዲሞክራቲክ ኮንጎ ያደረጉትን የሶስት ቀናት ጉብኝት ትናንት እሁድ ማጠናቀቃቸው ተመልክተዋል። ልዑካኑ በኮንጎ ሰሜናዊ ግዛት ኪቩ ክፍለ ግዛት በኮንጎ መንግስት ኃይሎችና ኤም 23 በተባሉ አማጽያን መካከል ሲካሄድ የቆየው ውጊያ የሚያበቃበትን ፖለቲካዊ መፍትሄ ትኩረት እንዲሰጠው ለማሳሰብ መሆኑ ተገልጿል። አማጽያኑን ትደግፋለች የሚል ክስ የቀረበባት ሩዋንዳ የተባለውን ክስ አስተባብላለች። በዩናይትድ ስቴትስ የካሊፎርኒያ ግዛት ባለስልጣናት ህገወጥ ፍልሰተኞችን በከባድ ጭጋግ ውስጥ ሲያጓጉዙ የነበሩ ሁለት ጀልባዎች በመገለበጣቸው ቢያንስ 8 ሰዎች መሞታቸውንና ይህም በአሜሪካ የባህር ዳርቻ የህገወጥ አስተላላፊዎች ታሪክ ውስጥ እጅግ አስከፊው መሆኑን ተናግረዋል። በአንደኛው ጀልባ ውስጥ የነበሩት አንዲት ስፓኒሽ ቋንቋ ተናጋሪ ሴት ባለፈው ቅዳሜ የ911 አደጋ ጊዜ ጥሪ ስልክ በመደወል ከሳንዲያጎ ከተማ በስተሰሜን 24 ኪሎ ሜትር ርቀት ላይ በሚገኘው የጥቁር ባህር ዳርቻ በተነሳ ማዕበል ሌላኛው ጀልባ መገልበጡን ሪፖርት ማድረጋቸው ተመልክተዋል። ሴትዮዋ እንዳስታወቁት በተገለበጠው ጀልባ 15 ሰዎች፣ እሳቸው በነበሩት ውስጥ ደግሞ 8 ሰዎች እንደነበሩ ተናግረዋል። ጠረፍ ጠባቂዎችና የሳንዲያጎ አደጋ ጊዜ ሰራተኞች የስምንት አዋቂዎችን አስክሬን ከውሃ ውስጥ ማውጣት ቢችሉም፣ ይሁን እንጂ ተጨማሪ ጉዳተኞችን የማፈላለጉን ስራ የነበረው ጭጋግ አስቸጋሪ ማድረጉ ተመልክቷል። የሳንዲያጎ ከተማ እሳት አደጋ መከላከያ እና የነፍስ አድን ክፍል ኃላፊ ጄምስ ገርትላንድ አደጋው ከእስከ ዛሬው የከፋ መሆኑን ይናገራሉ።
ለቤተሰቦቻቸውና በህገወጥ ተላልፈው ለተወሰዱት ሰዎች የተሰማኝን ሀዘን ገልጻለሁ። ይህ በካሊፎርኒያ የባህር ታሪክ በእርግጥም ደግሞ እዚህ ሳንዲያጎ ከተማ ውስጥ ከደረሱት አሳዛኝ የባህር ላይ አደጋዎች ሁሉ እጅግ የከፋው ነው።
የዘጠኝ አንዳንድ ያደጋ ጥሪውን ስልክ የደወሉትን ሴት ጨምሮ ሌሎች በህይወት የተረፉት ሰዎች ሳያመልጡ እንዳልቀረ ተነግረዋል። ባለስልጣናቱ ሴትየዋ የሚገኙበትን አድራሻ ማወቅ አለመቻላቸውም ተገልጿል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአገሪቱ ሁለት ላልቅ ባንኮችን የአገልግሎት ስርዓት መፋለስን ተከትሎ በዛሬው ዕለት መንግስት ሁኔታውን ለመቆጣጠር ስላደረገው እርምጃ ንግግር ያደርጋሉ። ኤደን ገረመው በዚህ ዙሪያ በጆን ስፒር የተሰናዳውን ዘገባ እንደሚከተለው ታቀርባለች።
ፕሬዚዳንት ጆ ባይደን ትላንት እሁድ ባደረጉት ጋዜጣዊ መግለጫ ለዚህ ውጥንቅጥ መንስኤ የሆኑትን ሁሉ ተጠያቂ እንዲሆኑ በቁርጠኝነት እንሰራለን ያሉ ሲሆን አያይዘውም ይህን መሰል ሁኔታ ውስጥ ደግመን እንዳንገኝ የግዙፍ ባንኮቻችንን ደንቦችን ማጠናከራችንን እንቀጥላለን ብለዋል። በካሊፎርኒያ ሲሊከን ቫሊና መቀመጫውን ኒውዮርክ ባደረገው በሲግኒቸር ባንኮች ገንዘባቸውን ተቀማጭ ያደረጉ ግለሰቦች ሰኞ ዕለት ገንዘባቸውን በሙሉ ማግኘት እንደሚችሉም የዩናይትድ ስቴትስ የገንዘብ ሚኒስቴር አስታውቋል። ተቆጣጣሪዎቹ በሲሊከን ቫሊና በሲግኒቸር ባንኮች ላጋጠመው ኪሳራም ግብር ከፋዩ ማህበረሰብ የሚሸከመው ምንም አይነት እዳ የለም ብለዋል። የዩናይትድ ስቴትስ የፋይናንስ ተቆጣጣሪዎች ከሲሊከን ቫሊ ባንክ የፋይናንስ ደህንነት ጋር ተያይዞ እጅግ ብዙ ተገልጋዮች ገንዘባቸውን በአንድ ጊዜ ማውጣታቸውን ተከትሎ በባንኩ እንቅስቃሴ ላይ ገደብ አድርገዋል። በአንድ ጊዜ የ200 ቢሊዮን ዶላር ንብረት ኪሳራ የደረሰበት የሲሊከን ቫሊ ውድቀት በሀገሪቱ ታሪክ ውስጥ ሁለተኛ ሆኗል። ባንኩ በሀገሪቱ የንግድ በተለይም ደግሞ የቴክኖሎጂ ተቋማት ላይ መዋለ ንዋይን በማፍሰስ ከፍተኛ የሆነ ተሳትፎ ነበረው። በተመሳሳይ ሲግኒቸር ባንክም ክሪፕቶከረንሲን ጨምሮ አብዛኞቹ ደንበኞቹ በቴክኖሎጂ ዘርፍ ላይ የተሰማሩ ነበሩ። ባንኩ 100 ሚሊዮን ዶላር የሚያወጣ የንብረት ኪሳራ የተከተለበት ሲሆን ይህም በሀገሪቱ የኪሳራ ታሪክ ውስጥ ሶስተኛ ደረጃን ይዟል። ሁለቱም ባንኮች የወለድ ተመኖች በማሻቀባቸው ተጎድተዋል። ይህን ተከትሎም ከፍተኛ የባንኩን ንዋይን የያዙ ቦንዶችና ለመያዣነት በዋስትና የሚያገለግሉ መኖሪያ ቤቶች ደህንነቶች ላይ ያለው የገበያ ዋጋ በእጅጉ ተጎድቷል። የእንግሊዝ ባንክ ሰኞ ዕለት ባወጣው መግለጫም ሲሊከን ቫሊን ለማረጋጋት የባንክ አገልግሎቶችን ቀጣይነት ማረጋገጥ፣ በዩናይትድ ኪንግደም የቴክኖሎጂ ዘርፍ ላይ የሚደርሰውን መስተጓገል በመቀነስ የአገልግሎት ስርዓቱን ቀጣይነት ለማረጋገጥና በፋይናንስ ስርዓቱ ላይ እምነት እንዲኖር ለማገዝ የዩናይትድ ኪንግደም ቅርንጫፍ የሆነው ግዙፉን HSBC መሸጡን አረጋግጧል። ባንኩ አያይዞም ገንዘባቸውን በባንኩ ተቀማጭ ያደረጉ ደንበኞች ገንዘብ ደህንነቱ እንደተጠበቀና ባንኩም አሁንም በመደበኛ አገልግሎቱ መቀጠሉን በመግለጫው አስታውቋል።
ምስራቅ ዩክሬን የባክሙት አካባቢን ለመቆጣጠር ለወራት በዘለቀው ትግል በሁለቱም ወገኖች የሚካሄደው ከባድ ውጊያ ዛሬ ሰኞም መቀጠሉ ተነግሯል። የብሪታንያ መከላከያ ሚኒስትር ባደረገው ግምገማ የሩሲያ ዋግነር ልዩ ወታደራዊ ቡድን አብዛኛውን የምስራቅ ባክሙት አካባቢዎች ሲቆጣጠሩ፣ የዩክሬን ኃይሎች ደግሞ የምስራቁን ክፍል መቆጣጠራቸውን አመልክተዋል። ሩሲያ የዶናባስን ግዛት ለመቆጣጠር ላላት አጠቃላይ ግብ ባክሙትን መቆጣጠር እንደ ቁልፍ ኢላማዋ አድርጋ መያዟ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የሰኞው ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 4 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባችን እንለፍ። የተባበሩት መንግስታት ድርጅት የሰብአዊ ረዳት ጉዳዮች አስተባባሪ ኦቻ በኢትዮጵያ 11 ሚሊዮን ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው አስታወቀ። ድርጅቱ አርብ ዕለት ባወጣው መግለጫ በሀገሪቱ የተከሰተው ድርቅ በዚህ ዓመትም አሳሳቢ ሆኖ እንደሚቀጥል የገለጸ ሲሆን በኦሮሚያ ክልል ብቻ 6 ሚሊዮን በላይ ህጻናት፣ እንስሳት በድርቁ መሞታቸውን ድርጅቱ ይፋ አድርጓል። የክልሉ መንግስት በበኩሉ ሰብአዊ ድጋፍ ተዋጊው ቁጥር 4.2 ብቻ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባለው።
የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪዎች ባወጣው በዚህ ሪፖርቱ በተለይ ደቡብ ምስራቅና ማዕከላዊ ደቡብ ኢትዮጵያ ከሚኖሩ 24 ሚሊዮን በላይ ነዋሪዎች 11 ሚሊዮኑ ለምግብ እጥረት የተጋለጡ መሆናቸውን ገልጸዋል። ከ2012 ዓመተ ምህረት ማብቂያ ጀምሮ 6.8 ሚሊዮን በላይ የቤት እንስሳት በድርቁ ማለቃቸውንም ሞች አስታውቋል። በድርቁ ለተጎዱ አካባቢዎች ድጋፍ የሚያደርጉ ድርጅቶች ተጨማሪ ድጋፍ እንደሚያስፈልጋቸው ማሳሰቢያ የሰጠውቻ በተለይ የድርቅ ተገጆች ድጋፍ ሰጪዎች ከጠየቁት 3.9 ሚሊዮን ዶላር ውስጥ ከ2 ሚሊዮን በላይ ዶላር በፍጥነት ማግኘት እንዳለባቸው አሳስበዋል። ድጋፍ ያስፈልጋቸዋል በሚል ከተለዩት 17 ሚሊዮን ሰዎች ውስጥ የተወሰነ የነፍስ አድን እርዳታ ያገኙት 11 ሚሊዮን ብቻ መሆናቸውን የገለጸውቻ የገንዘብ ድጋፍ አለመኖር፣ የተረጂዎች ተደራሽ ቦታ አለመገኘትና የአጋር ሰብአዊ ድርጅቶች መታጣትን በምክንያትነት ጠቅሷል። የኦሮሚያ ክልል አደጋ ስጋት ስራ አመራር ቢሮ ባልደረባ አቶ በኛ ድሬሳ የተረጂዎቹ ቁጥር በተባበሩት መንግስታት ድርጅት የሰብአዊ ረድኤቶች ጉዳዮች አስተባባሪዎች ከተጠቀሰው ቁጥር ያነሰ መሆኑን ይናገራሉ።
ጋርጋስ ከስ ካንጂራኒ አመከናንጀር ኤመርጀንሲ ጀኔ ያኒ
አሁን በእርዳታ አሰጣጥ ሂደት ውስጥ ታቅፈው ያሉት 4.1 ሚሊዮን ናቸው። ይህ እስከ ጥር ድረስ ነው። ከጥር ወዲህ ባደረግነው ጥናት ደግሞ ይህ አሃዝ ወደ 4.2 ሚሊዮን ከፍ ብሏል። የእርዳታ አሰጣጥ መጓደልን በተመለከተ ከፌደራሉ መንግስት ሲመጣ የነበረው ድጋፍ ይቆራረጥ ነበር። እኛ ግን 6 ሚሊዮን የሚል አሃዝ አናውቅም። ያለን 4.2 ሚሊዮን ነው። ከነዚህ ውስጥ 3.2 ሚሊዮኑ የድርቅ ተጎጂዎች ናቸው። የተቀሩት ደግሞ በጸጥታ ችግር የተፈናቀሉ ናቸው። የተባበሩት መንግስታት ስለ እርዳታው መጓደል ያወጣው መረጃ በሚቆራረጠው የእርዳታ አቅርቦት ሊከሰት ይችላል። ነገር ግን እየተሰጠ የነበረው ድጋፍ መልካም የሚባል ነው።
አቶ በኛ መንግስት ቅርብ ጊዜ ለድርቅ ተጎጂዎች ላልባለው ድጋፍ ማሰባሰብ ጥሪ ከ850 ሚሊዮን በላይ ብር የሚገመት እርዳታ መሰብሰቡንም ተናግረዋል።
ወሊገላ ሪሶርስ ሞቢላይዜሽን ጀኔ
በቅርብ ጊዜ ከግልና መንግስታዊ ድርጅቶች እንዲሁም ከግለሰቦች ጭምር የተሰበሰበው እርዳታ እስካሁን ከ72 ሺህ ኩንታል በላይ የምግብ እህል፣ በጥሬ ገንዘብ ደግሞ ከ210 ሚሊዮን ብር በላይ ነው። ይህ በአጠቃላይ በገንዘብ ሲሰላ ከ850 ሚሊዮን ብር በላይ የሚሆን እርዳታ መሰብሰብ ችለናል። ይህ በጣም ትልቅ ሀብት ነው። ይህ እርዳታ እንዳይመዘበርና ለተጎጂዎች በትክክል እንዲደርስ ከፌዴራል ጀምሮ እስከ ታችኛው መዋቅር አዲስ ኮሚቴ አዋቅረናል።
አቶ በኛ የተባበሩት መንግስታት አሁንም በዚህ ዓመት የእርዳታ አቅርቦቱና ፍላጎቱን በተመለከተ አውጥቷል ያሉትን ቅድመ ጥንቃቄ አስመልክቶ ሲናገሩ ድርቁ በእርግጥ አሁንም አሳሳቢ ቢሆንም የሰብአዊ ድጋፉ ግን አሁንም ከመንግስት እጅ የሚወጣ አይደለም ብለዋል። እንደ አቶ በኛ ድሬሳ በኦሮሚያ ክልል የሴፍትኔት መርሃ ግብር ተጠቃሚዎችን ጨምሮ ላለፉት 6 ወራት ብቻ ከ1.7 ቢሊዮን በላይ የሚገመት የተለያዩ እርዳታ ለ4.1 ሚሊዮን በላይ ተረጂዎች ተሰጥተዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪዎች ባለፈው ዓመት ከእርዳታ ፈላጊዎች ውስጥ 21 በመቶ የሚሆኑት የመጠለያ ድጋፍ፣ 50 በመቶ የሚሆኑት የምግብ ድጋፍ፣ 22 በመቶ የሚሆኑት የኃይል ሰጪ ምግቦች ድጋፍንና አሁንም 50 በመቶ የሚሆኑት የመጠጥ ውሃ አለማግኘታቸውን በሪፖርቱ ላይ አመልክተዋል። ሪፖርቱ አያይዞም በገንዘብ ድጋፍ መታጣትና በጸጥታ ችግሮች በሶማሌ ክልል እርዳታ ከሚፈልጉ 5.4 ሚሊዮን በላይ ህዝብ 32 በመቶ፣ በኦሮሚያ እርዳታ ከሚፈልጉ 6 ሚሊዮን በላይ ህዝብ 34 በመቶ፣ እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች ክልል እርዳታ ከሚፈልጉ 2.1 ሚሊዮን በላይ ህዝብ 38 በመቶ እስካለፈው ነሐሴ ወር ብቻ እርዳታ እንዳላገኙ ይፋ አድርገዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕሱን ነበር የተከታተላችሁት። ወደ ትንታኔው መጽሔት እናልፋለን። የ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በትግራይ ክልል የነበሩ 70,000 አባላቶቹ የት እንዳሉ እንደማያውቅ አስታወቀ። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ ለአሜሪካ ድምጽ ባደረጉት ቃለ መጠይቅ በትግራይ በጦርነቱ ምክንያት ከተለያዩ ኢንዱስትሪዎች የተበታተኑ አባላቱ የት እንደሚገኙና በምን ሁኔታ ላይ እንዳሉ ለማወቅ የሚያስችል የዳሰሳ ጥናት ይደረጋል ብለዋል። የኮንፌዴሬሽኑ አባላት በትግራይ ክልል ጉብኝት ማድረጋቸውን የገለጹት አቶ ካሳሁን በአካል የተመለከቷቸው ፋብሪካዎች ሙሉ በሙሉ የወደሙ መሆናቸውን ጠቅሰዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን 21 አባላትን የያዘ ቡድን በትግራይ ክልል ጉብኝት ማድረጉን የተናገሩት የተቋሙ ፕሬዝደንት አቶ ካሳሁን ፎሎ ቡድኑ በውቅሮ ከተማ የሚገኙትን የሸባ ቆዳ ፋብሪካንና ሰማያታ እብነበረድን እንደጎበኘ ገልጿል። በፋብሪካዎቹ ደርሷል ያሉትን ጉዳት ሲያስረዱም
እንግዲህ ሁለቱን ስናይ ሙሉ በሙሉ 100% ነው የወደመው። ሼባ ሌዘር ኢንዱስትሪ ወደ 1200 ሰራተኛ የነበሩት 1200 ሰራተኛ ማለት ቢያንስ አማካይ 5 ቤተሰብ ቢኖረው ወደ 6000 የሚጠጋ ሰው የሚያስተዳድር ድርጅት ነው ማለት ይቻላል የነበረው። ፋብሪካው ሙሉ በሙሉ ወደመ ስንል እንደዚህ በአውሮፕላን ጥቃት ብቻ ተመቶ ኦር ተዋጊዎች ሲታኮሱ በተኩስ መሃል የተመታ ብቻ ሳይሆን እያንዳንዱ ውስጥ ተገብቶ ስታይ በፈንጂ ነው በሙሉ የተነዛው እና የወደመው ማለት ነው። አንድም ተጠግኖ ስራ ላይ የሚውል ነገር የለውም። ብረቱ ሁሉ ሳይቀር ነው ኦልሬዲ የወደመው። ምንም አንድም ብሎን ስራ ላይ ይውላል ተብሎ የሚጠበቅ ነገር የለውም። እስከ ወዲያኛው ነው የወደመው ማለት ነው። ዳግም ላይመለስ ወይም ደግሞ እንደገና ላይጠገን የወደመ ድርጅት ሆኖ ነው ያገኘ ነው። ክሬን እንኳን ሳይቀር ወደ መሬት ገብቶ አንዳንድ ነገር የሚቆፍሩ እንኳን ሳይቀር እግሮቹ ወደ መሬት እንዳይገቡ በፈንጂ እንዲመቱ ነው የተደረገው፣ ከጥቅም ውጭ እንዲሆኑ ማለት ነው።
የቡድኑ አባላት በአካል ከተመለከቷቸው ኢንዱስትሪዎች በተጨማሪ እንደ አልመዳ ጨርቃጨርቅ ያሉ ፋብሪካዎችም በጦርነቱ ከፍተኛ ውድመት እንደደረሰባቸው መረዳታቸውን አቶ ካሳሁን ጨምረው ገልጿል። መቀለ የሚገኘው የኮንፌዴሬሽኑ ቅርንጫፍ ጽህፈት ቤት በትግራይ ኢንዱስትሪዎች ላይ ስለደረሰው ውድመትና ስለ ሰራተኞች ሁኔታ ለቡድኑ አባላት ማብራሪያ እንደሰጠም ገልጿል።
ምን ጉዳት እንደደረሰ ፕሬዝደንት አድርገውልናል ማለት ነው። በዚህ ባደረግነው ስብሰባ የሞቱ ሰራተኞች በጦርነቱ መካከል ማለት ነው የሞቱ ሰራተኞች እንዳሉ፣ የአካል ጉዳት የደረሰባቸው እንዳሉ፣ አሁንም ተርቦ ያሉ እንዳሉ የሚል ፕሬዝደንት አድርገውልናል። እንግዲህ የሁለቱ ፋብሪካ የሌላውን ወደም የሚባለውን የሚገልጽ ይሆናል እና በፎቶግራፍ የተደገፈ ፕሬዘንቴሽን አድርገውልናል።
በኢንዱስትሪዎች ይሰሩ የነበሩት ሰራተኞች መበታተናቸውን እና ለጉዳትም መዳረጋቸውን ሰምተናል ያሉት ጸሐፊው ጥቂቶቹን በተፈናቃይ መጠለያ ጣቢያዎች ሄደው እንደጎበኟቸው ተናግረዋል።
ከምዕራብ ትግራይ ወልቃይት ስኳር ፋብሪካ እና ከህይወት እርሻ ሜካናይዜሽን ሁመራ ከሚገኘው ተፈናቅለው መቀሌ አካባቢ የተወሰኑ ሰራተኞች ተጠልለው ነው ያሉት እና በመጠለያ ጣቢያ ነው ያሉት። የተወሰኑት ደግሞ ሌላ ቦታ ናቸው፣ ወደ ሽሬ እንደዚህ ተበታትነው አሉ። በየመጠለያ ጣቢያው ነው ያሉ። መቀሌ አካባቢ በአካል ለማየት ሞክረናል። መጠለያ ጣቢያ ነው ያሉት። ያው ሸራ ማለት ማዳበሪያ ወጥሮ ምን ብለው ተጠልለው እርዳታ እየተረዱ ነው ያሉት ማለት ነው።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በትግራይ ክልል 70,000 አባላት እንደነበሩት የገለጹት አቶ ካሳሁን አሁን እነዚህ ሰራተኞች የትና በምን ሁኔታ ላይ እንደሚገኙ እንደማያውቁ ገልጸዋል።
በየገጠሩ ተበታትነው ነው ያው በዛ ጦርነቱ ጊዜ አሁን ይኑሩ አይኑሩ አላወቅንም። ከ70,000ም 30,000 ይኑር 10,000 ይኑር 20,000 ይኑር 5,000 ይኑር ሁሉም ይኑር አይኑር የሚታወቅ ነገር የለም ማለት ነው። የተወሰኑት ያገኘናቸው አሉ። እነሱም በረሃብ ምክንያት እየተጎዱ ነው ያሉት።
ሀገር አቀፉ የሰራተኞች ተቋም በትግራይ ክልል ስለወደሙት ኢንዱስትሪዎች ብዛትና የሀብት መጠን እንደዚሁም የሰራተኞቹን ሁኔታ ለማወቅ የዳሰሳ ጥናት እንደሚያደርግ አቶ ካሳሁን ተናግረዋል።
ጥናታዊ ዳሰሳ መደረግ አለበት። አጠቃላይ መቀሌን ዙሪያ ብቻ ሳይሆን ወደ አድዋም ወደ ሌሎች አካባቢ ሄዶ ምን ያክል ነው የወደመው፣ ምን ያህል ሰራተኞች ከስራ ውጭ ሆኑ የሚል ዳሰሳ ጥናት የሚያስፈልገው ስለሆነ ቀጣይ ስራዎችን የምንሰራ ነው የሚሆነው።
የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ጦርነቱ ከመጀመሩ በፊት በክልሉ ትላልቅ ኢንዱስትሪዎችን ሳይጨምር 6378 አነስተኛና መካከለኛ የማምረቻ ኢንዱስትሪዎች እንደነበሩና እነዚህም ከ80 ሺህ በላይ ሰራተኞች እንደነበሯቸው ከዚህ ቀደም ለአሜሪካ ድምጽ በሰጡት ቃለ መጠይቅ ገልጸው ነበር። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ ስናልፍ ደግሞ ኢትዮ ጅቡቲ የባቡር መስመር በመባል የሚታወቀውና በቻይና የተገነባው ከአዲስ አበባ ጅቡቲ የሚወስደው መደበኛ ባቡር ወደ ስራ የገባበትን 5ኛ ዓመት እያከበረ ባለበት ወቅት ቀጠናዊ ትስስርንና ስኬትን በማሳደግ ረገድ አድናቆት አግኝቷል። የባቡር መስመሩን አጠቃላይ እንቅስቃሴ በተመለከተ አሶሲየትድ ፕሬስ ያደረሰን ዘገባ ተከታዩ ነው። ባለፉት 5 አመታት የኢትዮ ጅቡቲ የባቡር መስመር የሚያስተናግዳቸው መንገደኞች ቁጥር እያደገ ሄዷል። ከማጓጓዣ የሚገኘው ገቢ አመታዊ እድገትም ከ35% በላይ ሆኖ መቆየት መቻሉ ቤልት ኤንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር በመተገበረው ፕሮጀክት ስር ከፍተኛ ጥራት ያለው የትብብር ማሳያ ሆኗል። ያስመጭና ላኪ ተቋም ባለቤት የሆነው ፊሊሞን የባቡር ሐዲዱ የንግድ ስራ ሲጀምር የኩባንያውን ጭነት የሚያመላልስበትን መንገድ ከአውራ ጎዳና ወደ ባቡር ትራንስፖርት መቀየሩን ይናገራል። የባቡር መስመሩ በሚያሳየው የስራ ቅልጥፍናና ምቹነትም መደነቁን ይገልጻል።
There is so many obstacles as the road and the track.
በጭነት መኪናዎች የሚደረግ የአውራ ጎዳና ጉዞ ብዙ እንቅፋቶች አሉት። እዚህ ለመድረስም 5-6 ቀናት ይፈጅበታል። በባቡር ሲሆን ግን እዚህ ለመድረስ 1 ቀን ከግማሽ ነው የሚወስደው። በጭነት መኪና ብዙ ወጪ አለው። በባቡር ሲሆን ግን ወጪው በግማሽ ይቀንሳል።
752.7 ኪሎ ሜትር ርዝመት ያለውና በሰዓት 120 ኪሎ ሜትር እንዲጓዝ ተደርጎ የተሰራው የኢትዮ ጅቡቲ መደበኛ ባቡር የተገነባው ከቻይና የባቡር ኢንጂነሪንግ ኮርፖሬሽንና ከቻይና ሲቪል ምህንድስና ኮንስትራክሽን ኮርፖሬሽን ጋር በተደረገ ስምምነት ነው። በአፍሪካ የመጀመሪያው በኤሌክትሪክ የሚሰራ ድንበር ተሻጋሪ የባቡር መስመር ሲሆን ለህዝብ አገልግሎት መስጠት የጀመረው እንደ አውሮፓውያን አቆጣጠር ጥር 1 2018 ዓመተ ምህረት ነው። የቻይና ሲቪል ምህንድስና ኮንስትራክሽን ኮርፖሬሽን ሊቀመንበር የሆኑት ሊዩ ዌይሚን ስለ ግንባታው ይህን ይገልጻሉ።
የኢትዮ ጅቡቲ የባቡር መስመር በቤልት ኤንድ ሮድ ተነሳሽነት ማዕቀፍ ውስጥ የሚገኝ አንድ ትልቅ ፕሮጀክት ነው። በቻይና የንግድ ተቋማት የተገነባውን የኢንዱስትሪ ሰንሰለት የሚሸፍን የመጀመሪያው በኤሌክትሪክ የሚሰራ ድንበር ተሻጋሪ የባቡር መስመርም ነው። ይህንን የባቡር መስመር በመገንባት ሂደት በዲዛይን በማማከር በግንባታ በመሳሪያዎችና እንቅስቃሴዎችን በማስተዳደር ሂደት ሙሉ በሙሉ የቻይና የጥራት ደረጃዎች ተግባራዊ ሆነዋል። ባቡሩ ወደ ስራ ከገባ ወዲህ ባሉት 5 ዓመታት ውስጥ ደግሞ በኢትዮጵያና ጅቡቲ ኢኮኖሚያዊና ማህበራዊ እድገት ውስጥ ትልቅ ሚና ተጫውቷል።
ባቡሩ ስራ ከጀመረ ባሉት 5 ዓመታት ውስጥ 1802 የመስመር ጉዞዎችን 530,000 መንገደኞችን የማጓጓዝና 7.43 ሚሊዮን ቶን የሚያክል ጭነቶችን የያዘ 6179 ዕቃ የማጓጓዝ ስራ ሰርቷል። የኢትዮጵያ ገንዘብ ሚኒስትር አህመድ ሺዴ
ዘሬልዌይ ኢዝ ማሲቭ ሜጋ ኢንፍራስትራክቸር
የባቡር መንገዱ በኢትዮጵያ የሚገኙ በርካታ ከተሞችን፣ ክልሎችን የሚያቋርጥና ኢትዮጵያን ከጅቡቲ ጋር የሚያገናኝ ግዙፍ መሰረተ ልማት ነው። የወደብ መገልገያዎችን፣ የነዳጅ ቋቶችንና የኢንዱስትሪ መንደሮችን የማገናኘቱ ሂደት ከአዲስ አበባ እስከ ጅቡቲ ላለው አጠቃላይ መተላለፊያ ልማት እጅግ አስፈላጊ ነው። ይህ በጣም ወሳኝ የሆነ ሚና እየተጫወተ ያለና ትክክለኛ ለውጥ የሚያመጣ መሰረተ ልማት ነው።
የባቡር መንገዱ በአጠቃላይ የስራ ሂደቱ እስካሁን 140.7 ሚሊዮን የአሜሪካን ዶላር ገቢ አስገኝቷል። ወደ ተከታዩ ዘገባ ስናልፍ ደግሞ በትላንትናው ዕለት የተካሄደውን የኦስካር ሽልማት እንቃኛለን። ኤቭሪቲንግ ኤቭሪዌር ኦል አት ዋንስ የተሰኘው አስቂኙ የትንግርት ፊልም ትላንት በተካሄደው የኦስካር ምሽት 7 ሽልማቶችን ወስዷል። ፊልሙ የምርጥ ፊልምና የምርጥ ዳይሬክተር ሽልማቶችን ሲወስድ 3 የፊልሙ ተዋናዮች ደግሞ በምርጥ ተዋናይትና በምርጥ ረዳት ተዋናይ መደብ ሽልማቶችን ወስደዋል። ዘዌል በተሰኘው ፊልም ውስጥ የሚተውነው ብረንዳን ፍሬዘርም የምርጥ ተዋናይ ሽልማቱን ወስዷል። የአሜሪካ ድምጹ ማይክ ኦሲሊቫን ከሎስ አንጀለስ ያደረሰንን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
በምናባዊ ዓለም ስለሚኖር አንድ ስደተኛ እስያዊ ቤተሰብ አስቂኝ ታሪክ የሚተርከውን ፊልም የሰሩትና ከኮሌጅ ጀምሮ በጓደኝነት የቆዩት ዳንኤል ኮዋን እና ዳንኤል ቫይነርት ኦስካር አሸንፈዋል። የማሌዥያ ተወላጇና የ60 ዓመቷ ሚሼል ዮ ምርጥ ተዋናይ ተብላለች። ሴቶች እድሜ እንዳይገድባችሁ የሚል መልእክት አስተላልፋለች።
And ladies, don't let anybody tell you you are ever passed.
ማንም ሰው እንደ ድሮ ጎበዝ አይደለሽም እንዲላችሁ አትፍቀዱለት።
ዘ ዌል በተሰኘው ፊልም ውስጥ ከመጠን በላይ የወፈረ ሰው ሆኖ የሚተውነው ብረንደን ፍሬዘር የምርጥ ተዋናይ ሽልማቱን ወስዷል። Everything, Everywhere, All at Once ላይ የሚተውኑት ጄሚ ሊ ከርቲስ እና ኬሁይ ኳን በምርጥ ረዳት ተዋናይነት ምድብ ያለውን ሽልማት ወስደዋል። ጄሚ ሊ ከርቲስ ደጋፊዎቿን አመስግናለች። ሽልማቱ የእነርሱም እንደሆነ ተናግራለች።
አንድ ላይ ሆነን ኦስካር አሸንፈናል።
የተዋከበ ባል ሆኖ የሚተውነው ኬሁን ኳን የምርጥ ረዳት ተዋናይነቱን ሽልማት ተቀብሏል። ቬትናም ተወልዶ በኋላም በሆንግ ኮንግ ስደተኛ ካምፕ ውስጥ የኖረው ኳን ስለ ገራሚ ሕይወቱ አንስቷል።
እንዲህ አይነት ታሪክ የሚገኘው ፊልም ውስጥ ብቻ ነው ይላሉ። የኔው ታሪክ መሆኑን ግን ማመን አልችልም። ይህ አሜሪካ የሚሰጠው ዕድል ነው።
በጀርመናውያኑ የተሠራው የጦርነት ፊልም ኦል ኳይት ኦን ዘ ዌስተርን ፍሮንት በዓለም አቀፍ ፊልም ምድብ አሸናፊ ሆኗል። በተጨማሪም በሌሎች ሦስት ምድቦች ሽልማት ወስዷል። ስለ ሩሲያዊ ተቃዋሚ መሪ አሌክሲ ናቫልኒ የሚተርከውና በስሙ ናቫልኒ ተብሎ የተሰየመው ዘጋቢ ፊልም የመስኩን ሽልማት አንስቷል። የናቫልኒ ባለቤት ዩሊያ ያቫልኒያ በመድረኩ ተገኝታ ንግግር አድርጋለች።
ባለቤቴ እስር ቤት ነው። ጥፋቱም ለዴሞክራሲ መቆሙ ነው። አሌክሲ፣ ከእስር የምትፈታበትን ቀን እየጠበቅኩ ነው።
በሜክሲካዊ ዲሬክተር ጌርሞ ደልቶሮ የተሠራው ፒኖኪዮ በአኒሜሽን መስክ ሲሸለም RRR የተሰኘው የህንድ ፊልም ላይ የሚጫወተው ናቱ ናቱ የተባለው ሙዚቃ ምርጥ በመባል ተሸልሟል። በፊልም ኢንዱስትሪው ኦስካር በየዓመቱ የሚጠበቅ ትልቁ ክንውን ሲሆን ለፊልም አፍቃሪዎችም የሚወዱትን ፊልም እንደገና የሚያዩበትንና ማራኪውን የሆሊውድ ሕይወት በጨረፍታ የሚመለከቱበትን አጋጣሚ ይፈጥራል።
እየተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የሰኞ ምሽት ዝግጅቶቻችንን ነው። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ መልእክቶቻችሁ ልታደርሱን ትችላላችሁ። በፌስቡክ ገጾቻችን ላይ ባጋረናቸው የተለያዩ ፕሮግራሞች ላይ ካደረሳችሁን አንዳንድ አስተያየቶች መካከል ጥቂቶች ሴቶቹን ለማጋራት የዩናይትድ ስቴትስ መንግስት ዓለም አቀፍ ጽኑ ሴቶች በሚል በየዓመቱ በሚሰጠው ሽልማት ባለፈው ሳምንት ከሽልማቱን ከተቀበሉ 11 ሴቶች መካከል አንዷ የሆነችው ኢትዮጵያዊቷ ጋዜጠኛ መዓዛ መሐመድ ጋር በነበረን ቆይታ በርካቶች የደስታ መልእክት አስተላልፋችኋል። በፌስቡክ ስሟ ሞቲ ሩቲ የተሰኘች አድማጭ ደግሞ እውነትም ጽኑ ሴት አይደለም አሜሪካ፣ እግዚአብሔር አይቶታል። በተለየ ቤተሰቦቻቸው እንባ የማይረሳ ነው። አሁንም እንባ አባሽ ያድርግሽ፣ የብዙ እህቶቻችን ብርታት ሆነሻል ብላለች። የቦረና አርብቶ አደሮች ከብቶቻቸውን የሚገዛቸውን ማጣታቸውን እና ችግር ላይ መውደቃቸውን አስመልክቶ ባቀረብነው ዘገባ ላይም እንዲሁ ዳንኤል በቀለ የተባሉ ተከታታያችን መንግስት ሊያግዝበት የሚችልበት ጥሩ መንገድ በፊትም ሆነ አሁን ከብቶቹን በመግዛት ነበር። መንግስት ከዩኒቨርሲቲዎች፣ እስር ቤቶች፣ መከላከያ ተቋማት ጭምር ብዙ የመግዛት አቅም ነበረው። ወደ ሌላ ቦታ ለማዘዋወርም መግዛት ይችል ነበር ብለዋል። ተከታዮቻችንን ስለ አስተያየቶቻችሁ እናመሰግናለን። አሁንም ያሏችሁን አስተያየቶች፣ ጥቆማዎች ማድረሳችሁን ቀጥሉ እንላለን። ወደ ሁለተኛው አጋማሽ ዝግጅታችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ያማክሩ ይሆናል። በእጅጉ የሚፈራውንና ዛሬ ብዙዎችን ለብርቱ ፈተና ሲዳርግ የሚታየውን የካንሰር ህመም ምንነት አስመልክቶ ከአድማጭ በደረሰ ጥያቄ መነሻ በማድረግ ባለፈው የተጀመረ ቅንብር ተከታይ ነው። ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው ሙያዊ አስተያየት የሚሰጡን የዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስት ፕሮፌሰር ዛኪ ሸሪፍ ናቸው። ፕሮፌሰር ዛኪ በጆርጅታውን ዩኒቨርሲቲም ያስተምራሉ። አሉላ ከበደን ያነጋገራቸው።
ክብራትና ክብራን የሐኪሞን ይጠይቁ ተከታታዮች፣ ባለፈው ሳምንት ዝግጅታችን የካንሰር በሽታን ምንነትና ካንሰርን በክትባት ማከም ይቻላል የሚለውን ጨምሮ በጠቅላላ ሀሳብ ደረጃ የሚታዩ ጭብጦችን ነበር መልከት ያደረግ ነው። ዛሬ በቀጥታ የግኝቱን ምንነት ወደምንመለከትበት ነው የምናመራው። ዶክተር ዛኪ፣ በቀደመው ቃለ ምልልሳችን ወደ ካንሰር የተቀየሩ ሴሎችን ሰውነታችን የሚዋጋበትን መንገድ አስመልክቶ ነበረ ሰፋ ያለ ማብራሪያ የሰጡን። እስኪ አሁን ደግሞ ወደ ክትባቱ ዜና እንመለስና ይህ አዲስ ተገኘና ብዙ ተስፋ የተጣለበት ክትባት እስካሁን በታዩት የምርምር ሂደቶች በገዳይነቱ ለታወቀው የጣፊያ ካንሰር በእርግጥ መድን ለመሆን የቱን ያህል ተስፋ ሰጪ ሆኖ አግኝተውታል?
ተስፋ ሁሉ ጊዜ ማድረግ አለብን። ምክንያቱም ብዙ ዓመታት የተፈጀበት ነው በሪሰርች ላይ በጥናት ላይ በምርመራ ላይ። አንድና ሁለት ካምፓኒዎች ብቻ አይደሉም። ክሊኒካል ውስጥ ያሉ ወይም ክሊኒካል ሴቲንግ ሆስፒታል ውስጥ ያሉ ሪሰርች ኤሪያዎች ወይም ሪሰርች ላቦችን ሁሉ እየሞከሩት ያለ ነገር ነው። አሁን ነው በጣም በጣም ፍጥነት ያገኘው። ምክንያቱም በኮቪድ-19 ምክንያት ያው ቤዚንጀራን ቴክኖሎጂ መስራቱን ስላረጋገጠ ነው። ቴክኖሎጂውና ሀሳቡ አንድ አይነት ለኮቪድ-19 የተሰጠው ሰው የወሰደውና አትሊስት መከላከያ ያገኘበት ይህኛውም ፓንክሪያቲክ ካንሰርም ያው በሰው መጀመራቸው ደስ ያለኝ ለምንድን ነው? ይሄ ነው በጣም አክሲ የሆነውና ገዳይ የሆነው ዋና የሚፈራው ፓንክሪያቲክ ካንሰር አለበት ሲባል ብዙ ጊዜ የለህም ለማለት ነው። በተለይ ስቴጁ በጣም ቆይቶ ዘግይቶ ስለሚገኝ እና ተስፋ የሚሰጠው ምንድን ነው? አሁን በኮቪድ-19 ስለተረጋገጠ ምን በካንሰር ቫክሲን በኩልም ሊሰራ ይችላል። ሌላ መጠንቀቅ ያለበት ምንድን ነው? ሌሎች ነገሮችን ያስከትል ይሆናል አናውቅም። ካንሰር አንድ አይነት ብቻ አይደለም ለውጥ ያለበት። ሚውቴሽን ሲባል ማአት ሚውቴሽን አይነት ነው። ለምሳሌ ከመሰረቱ አንድ ህዋስ ሲቀየርና ፊደሎቹ አንዷ ብትቀየርበት ከዛ በኋላ የሚወለዱት ከዛኛው ህዋስ የሚወጡት ሌሎች ህዋሳት እሱን ይዘው ነው የሚያድጉት። ያኛው የተቀየረውን ይዘው ነው ባህሪያቸው። እነሱ ደግሞ ያችኛውን ከእናታቸው የወረሱትን ብቻ ሳይሆን ሌላ ደግሞ ፊደል ግን በዛ እየተባዙ ስለሚመጡ ከመጠን በላይ ነው ይባል እየተባዙ ስለሚመጡ ያቺኛው ከእናታቸው የወረሷትን የተቀየረችው ፊደል ብቻ ሳይሆን የራሳቸውን ደግሞ ለውጥ ያመጣሉ። በዛ ውስጥ ነው ሄተሮጂኒየስ የሚባለው። ሄተሮጂኒየስ ማለት የተለያዩ ሚውቴሽኖች አለው ቱመሩ፣ አንድ አይነት ብቻ አይደለም ለውጥ አለው። እና በዚህ ተብሎ ቫክሲኑ ሲሰራ በአንድ ፊደል ለውጥ ብቻ የተመረኮዘ ከሆነ ብቃት ላይ ነው ይችላል። እዛ ሰውነቱ ሲገባ እንደ መከላከያ ሆኖ ወይም ያኛውን ቱመር ለማጥፋት ይከብድ ይሆናል።
ዶክተር ዛኪ፣ ካንሰርን በክትባት ሕክምና ለማከም የተደረጉ ሌላ የካንሰር አይነትም ቢሆን ከዚህ ማዛመድ የምንችላቸው በዚህ ቫክሲን ቴራፒ በተባለው የክትባት ሕክምና አማካኝነት ለማከም የተደረጉና ስኬታማ የሆኑ ሌሎች ጥረቶች፣ ሌሎች ሙከራዎች ሲኖር ይሆን ካሉ በምሳሌ ያስረዱን።
አዎ፣ ይሄ መርክ የሚባል ፋርማሲቲካል ካምፓኒ አለ፣ በጣም የታወቀ ነው። እሱና ሞደርና የሚባል ያው የኮቪድ-19 ቫክሲን ካወጡት የሜሴንጀር አርኤንኤ ቴክኖሎጂ ከተቀሙት አንዱ ነው። ሌላኛው ፋይዘር ነው። ሞደርናና መርክ አሁን አብሮ እየሰሩ ያሉ ምንድን ነው ማድረግ የፈለጉት የቆዳችን ውስጥ የሚገኘው ካንሰር በተለይ መለኖማ የሚባለው የኢሚኖቴራፒ የሚባል መርክ ያወጣው ኦልሬዲ ትልቅ መድኃኒት አለ። ይሄ መድኃኒት የተለያየ ቴክኖሎጂ ነው። እሱ PD-L1 የሚባል ካንሰር ሴሎችን የሚጠብቃቸውና የሚሸፍናቸው ሞለኪል አላቸው። ለምሳሌ ቲሴል ራሱ መከላከያው እነዚህ ካንሰር ሴሎችን ያያቸዋል፣ ግን ደህና መስሏቸው ይተዋቸዋል። የኢሚኖቴራፒ አሁን ባለው መልክ ያወጣው እሱን አንማስክ ለማድረግ ያኛውን ሽፋንም ለማውጣትና እሱን ለማጋለጥ ጥሩ ነው። ብዙ ሰዎችን ያድነዋል፣ ግን ከመጠን በላይ እንደተጠበቀው አልሆነም። አሁን የሞደርና ሜሰንጀር አርኤንኤ ቴክኖሎጂ መጥቶ ቅድም ዘት እንደተነገረው ሲንተቲክ የሆነ ሜሰንጀር አርኤንኤ ካስገቡ ለዛኛው የቆዳ ካንሰር ሁለቱ አብሮ ተጣምሮ ሲሰሩ 44% ሰዎች የሜላኖማ ካንሰር ያለባቸው ሜላኖማ ማለት የቆዳ ካንሰር ያለባቸውን 150 ሰዎች ለትራያል የሚባለው ክሊኒካል ትራያል እንግዲህ ለሙከራ ነው ለውጥ አምጥተዋል። ስድስት ወር አዩት፣ ካንሰሩ አልተመለሰም። ግን መንገዱ ተስፋ የሚሰጥ ነው ነበር።
ተስፋ የሚሰጥ ነው። በእርግጥ የካንሰር በሽታ ገዳይነት ይልቁንም ደግሞ የጣፊያ ካንሰርን የመሰለ ቅድም እርስዎ እንዳሉት የሞት ፍርድ የተሰጠ እስኪመስል ድረስ ተስፋ የሚያስቆርጠው በተለይ ዘግይቶ ከመታወቁ ጋር የተገናኘውን አስረድተዋል። ሌሎች መሰል የእርስዎ ሙያ የሚመለከቱ የምርምር ጥናቶችንም በተመለከተ በተመሳሳይ መልሰን እንደምናገኘው ተስፋ አደርጋለሁ። ፕሮፌሰር ዛኪ ሸሪፍ በሃዋርድ ዩኒቨርሲቲ የሕክምና ሳይንስ ትምህርት ቤት የካንሰር ምርምር ባለሙያና መምህር፣ ለጊዜው በጣም አመሰግናለሁ። እግዜር ይስጥልኝ።
አሉላንና እንግዳውን እጅግ አድርገን እናመሰግናለን። ተከታዩ ደግሞ የአፍሪካ ነክ ዘገባዎች ነው። ከ20 ዓመታት በፊት ሰፋፊ የእርሻ መሬቶቻቸው በመንግስት የተወረሰባቸው ዚምባብዌያውያን ገበሬዎች ወደ አጎራባች ዛምቢያ ገብተው እያረሱ በመበልጸግ ላይ ናቸው። ባለፈው ዓመት ወደ ዚምባብዌ የእርሻ ምርትም መላክ ጀምረዋል። ዚምባብዌ በምግብ ዋስትና ችግር ላይ ስትሆን አንዱ የችግሩ ምክንያት የቀድሞቹ ገበሬዎች የእርሻ መሬት መወረሱ መሆኑን በመጥቀስ ኮሎምበስ ማቡንጋ ከዛምቢያ ቺሳማ ወረዳ ያጠናቀረው ዘገባ የዛሬ የአፍሪካ ርዕሶች ትኩረት የሚያደርጉበት ጉዳይ ነው። ቆንጂት ታየ ታቀርባለች።
ግራምሬ ሀገራቸው ዚምባብዌ ሳሉ ከዋና ዋና ጥጥ አምራች ገበሬዎች መካከል አንዱ ነበሩ። በአሁኑ ጊዜ ኑሯቸውን ዛምቢያ ቺሳምባ ወረዳ አድርገው እያረሱ ይኖራሉ። እዚህም በግብርና እውቀታቸው ስኬት አስመዝግበዋል። ከዛምቢያ ብሉቤሪስ የሚባለውን የእንጆሪ አይነት ወደ ቻይና በመላክ የመጀመሪያ ገበሬ ናቸው። ዚምባብዌ የነበራቸውን 1000 ሄክታር የእርሻ መሬት አንድ የጦር ሰራዊት ጀነራል እንደወረሱባቸው ይናገራሉ። አሁን ዛምቢያ ውስጥ 15000 ሄክታር የእርሻ መሬት ሊገዙ እቅድ አላቸው። ቢሆንም ከሀገራቸው ውጪ ባገኙት ስኬት ኩራት እንደማይሰማቸው ነው የሚናገሩት።
Obviously it doesn't make me feel good because I know the potential.
ደስ አይለኝም እሱ ግልጽ ነው። ምክንያቱም ዚምባብዌም ቢሆን ምን ያህል መስራት እንደሚቻል አውቃለሁ። ድሮም ከውጭ ከምትገዛው የበለጠ ወደ ውጭ ትልቅ ነበር። አሁንም እንደ ድሮው አለመሆን ትችላለች። የሚያስፈልገው ትክክለኛ ፖሊሲዎችን ማውጣት ብቻ ነው። ቀላል ነው። የግሉ ዘርፍ የግብርናውን ዘርፍ ይምራው።
እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት በጊዜው የነበረው የፕሬዚደንት ሮበርት ሙጋቤ መንግስት ጥቁሮቹን ገበሬዎች ለመሬት እንዳይዙ አድርጎ በድህነት ያስቀራቸውን የቅኝ አገዛዙን ዘመን የመሬት ስሪት እቀይራለሁ ብሎ የነጮቹን ባለትላልቅ ሁዳድ ገበሬዎች መሬት ወረሰ። ያኔ ነው ግራምሬ አገር ለቀው ዛምቢያ የገቡት። ይህ ዘጋቢ የዚምባብዌን ባለስልጣናት ስለ ጉዳዩ ለማነጋገር ላቀረበው ጥያቄ መልስ ሊያገኝ አልቻለም። የዛምቢያ ብሔራዊ የአርሶ አደሮች ማህበር ቃል አቀባይ ካኮማ ካልቪን ካሊየ ለቪኦኤ በሰጡት ቃል እንደ አውሮፓውያን አቆጣጠር በ2000ዎቹ የመጀመሪያ ዓመታት ዛምቢያ ሄደው ለመኖር የጠየቁ ወደ 300 የሚሆኑ መሬታቸው የተወረሰባቸው ዚምባብዌያውያን ገበሬዎች እንደነበሩ ያስታውሳሉ። ለዛምቢያ ያበረከቱትን አስተዋጽኦም እንዲህ ሲሉ ነው የገለጹት።
Let's look at what they have managed to contribute.
በምርት ረገድ ምን ያህል አስተዋጽኦ እያበረከቱ እንደሆኑ እንመልከት። ስንዴ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓመተ ምህረት በአመት 60,000 ሜትሪክ ቶን ነበር የሚመረተው። አሁን በጣም አድጎ በአማካይ ከ300 እስከ 420,000 ሜትሪክ ቶን ይመረታል። ስለዚህ ዚምባብዌያኑ ገበሬዎች በጣም ከፍተኛ አስተዋጽኦ እያበረከቱ ነው።
ዛሬ አሉ የዛምቢያው የገበሬዎች ማህበር ተጠሪ አስከትለው፣ ዛሬ ዛምቢያ ሽንኩርት፣ ቲማቲም፣ ድንች ወደ ውጭ ትልካለች። በአንድ ወቅት የአካባቢው የዳቦ ቅርጫት የነበረችው ዚምባብዌ ባለፈው ዓመት በቆሎ ከዛምቢያ ገዝታለች ብለዋል። የዛምቢያው የተጠባባቂ የምግብ ክምችት መስሪያ ቤት ሊቀመንበር የሆኑት ኬልቪን ሃምቢዌዚያ በበኩላቸው ሀገራቸው ዚምባብዌያውያኑ ገበሬዎች ከተሰማሩበት የግብርና ዘርፍ የምታገኘውን የውጭ ምንዛሪ ለማሳደግ ፍላጎት እንዳላት ገልጸዋል።
የቀድሞዎቹ የዚምባብዌ ገበሬዎች ለውጭ ገበያ የሚያቀርቡት የእርሻ ምርት በጣም ጥራት ያለው እንደሆነ አውቃለሁ። ትልቅ አስተዋጽኦ እያበረከቱ ናቸው። ለግብርና ዘርፋችን ያበረከቱትን አስተዋጽኦ ለማሳነስ አይቻልም። በጣም ጠቅመናል። አይሄዱብንም ብለን ተስፋ እናደርጋለን።
ዚምባብዌው ገበሬ ግራሃም ሬ በበኩላቸው
We Zimbabweans and we would love to go back, but
ዚምባብዌያንን አማራጭ ስለሌለን ነው እንጂ ወደ አገራችን ብንመለስ ደስ ባለን ነበር። ዛምቢያ መንግስት በደንብ ይዞናል። ስለዚህ እዚህ መቆየት እንፈልጋለን።
በዚህ መልካም ግንኙነት ታዲያ ዛምቢያ ተጠቅማለች።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን አሁንም እንደቀጠለ ነው። ወደ ተከታዩ ዝግጅት ከማለፋችን በፊት አንድ ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ተመልሰናል። ተከታዩ ዝግጅታችን ደግሞ ሳምንታዊው የስፖርት መሰናዶ ነው። በእንግሊዝ ፕሪሚየር ሊግ የአርሰናልና ማንቸስተር ሲቲ ትንቅንቅ ሲቀጥል፣ ማንቸስተር ዩናይትድ ከዋንጫው ፉክክር ርቋል። የኢንዶኔዥያ ፍርድ ቤት በካንጁሮሃን ስታዲየም አደጋ ለሞቱት ከ135 በላይ ሰዎች ተጠያቂ ናቸው ባላቸው ሁለት የአንድ ክለብ ባለስልጣናት ላይ የእስር ውሳኔ አስተላልፏል። የስፔኑ ዝነኛ ክለብ ባርሴሎና ለቀድሞ ዳኞች በከፈለው ክፍያ በሙስና ክስ ሊመሰረትበት ነው። እነዚህንና በደብረ ብርሃን ከተማ ትላንት የተካሄደውን የግማሽ ማራቶን ውድድር አካቶ ኬኔዲ አባተ የዛሬውን የስፖርት ዘገባ አዘጋጅቷል።
ትናንት በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሊጉ መሪ አርሰናል የአምስት ነጥብ ልዩነቱን ያስቀጠለ ውጤት ሲያስመዘግብ፣ ከሳምንት በፊት በሊቨርፑል የ7-0 ሽንፈት የተከናነበው ማንቸስተር ዩናይትድ በሊጉ ግርጌ ላይ ከሚገኘው ሳውዝሃምፕተን ጋር ነጥብ ተጋርቷል። ለዋንጫው ብርቱ ፉክክር በማድረግ ላይ የሚገኘው አርሰናል ወደ ፉልሃም ስታዲየም አቅንቶ የቤት ስራውን በሚገባ ሰርቶ ተመልሷል። ጨዋታውን በበላይነት ተቆጣጥሮ የዘለቀው አርሰናል ከእረፍት በፊት ባስቆጠራቸው 3 ግቦች ፉልሃምን 3-0 ማሸነፍ ችሏል። በዚህም ማንቸስተር ሲቲ ቅዳሜ ዕለት ክሪስታል ፓላስን 1-0 በሆነ ጠባብ ውጤት በማሸነፍ ወደ 2 አጥብቦት የነበረው ልዩነት ወደ 5 ተመልሷል። አርሰናል ሊጉን በ66 ነጥብ ሲመራ፣ ሲቲ በ61 ነጥብ ይከተላል። ሶስተኛ ደረጃ ላይ ተቀምጦ ሁለቱን ክለቦች በቅርብ ርቀት ሲከተል የነበረው ማንቸስተር ዩናይትድ በበኩሉ ትናንት በኦልድ ትራፎርድ ሳውዝሃምፕተንን አስተናግዶ 0-0 በሆነ የአቻ ውጤት ተለያይቷል። ዘንድሮ ዩናይትድ ላሳየው መሻሻል ቁልፍ ሚና በመጫወት ላይ የሚገኘው ካዘሚሮ በሳውዝሃምፕተኑ ካርሎስ አልካራዝ ላይ በሰራው ጥፋት በ34ኛው ደቂቃ ላይ በቀይ ካርድ መውጣቱ ለዩናይትድ ነጥብ መጣል ከፍተኛ አስተዋጽኦ አድርጓል። ካዘሚሮ ዘንድሮ 2 ቀይ ካርዶችን ማየቱን ተከትሎ በቀጣዮቹ 4 የእንግሊዝ ሊግ ጨዋታዎች ላይ ክለቡን ወክሎ የማይሰለፍ መሆኑ ደግሞ ለዩናይትድ ሌላው አሳዛኝ ዜና ነው። በሌሎች ጨዋታዎች ሊቨርፑል በቦርንማውዝ 1-0 በመሸነፍ የሰሞኑ አስደናቂ ግስጋሴው ሲገታ፣ ኒውካስል ዩናይትድ ወልቨርሃምፕተንን 2-1 በመርታት አራቱ ውስጥ ገብቶ ለመጨረስ ያለውን ተስፋ ለምልሟል። አራተኛ ደረጃ ላይ የሚገኘው ቶተናም ደግሞ ኖቲንጋም ፎረስትን 3-1 በማሸነፍ ካለፈው ሳምንት ሽንፈቱ አገግሟል። ቼልሲም ሌስተር ሲቲን በተመሳሳይ ውጤት 3-1 ረትቶ የማሸነፍ ጉዞውን ቀጥሏል። የኢንዶኔዥያ ፍርድ ቤት በካንጁራን ስታዲየም አደጋ ለሞቱት ከ135 በላይ ሰዎች ሁለት የአንድ ክለብ ባለስልጣናትን ተጠያቂ አድርጓል። ውሳኔውን ያስተላለፈው የሀገሪቱ ፍርድ ቤት በቸልተኝነት ከዓለማችን አስከፊ ከሆኑ የስታዲየም አደጋዎች መካከል አንዱ እንዲከሰት አድርጓል ያላቸውን ሁለት የጨዋታ ኃላፊዎች ጥፋተኝነት አረጋግጦ የእስር ቅጣት አስተላልፎባቸዋል። እንደ አውሮፓውያኑ ጥቅምት 2022 በአሬማ እግር ኳስ ክለብና በፐርሴባያ ሱራባያ መካከል የተካሄደውን ጨዋታ ተከትሎ የተፈጠረውን ግርግር ለማርገብ ፖሊስ አስለቃሽ ጭስ ሲተኩስ ተመልካቾች ከስታዲየሙ ለመውጣት ሲሯሯጡ በነበረው መጨናነቅ በትንሹ 135 ሰዎች ሕይወታቸውን ሲያጡ በርካቶች ተጎድተዋል። በቸልተኝነት የሰዎች ሕይወት እንዲያልፍና ከባድ ጉዳት እንዲደርስባቸው በማድረግ ጥፋተኛ የተባለው የጨዋታው ዝግጅት ክፍል ኃላፊ አብዱል ሐሪስ የአንድ ዓመት ተኩል እስራት ተፈርዶበታል። አቃቤ ሕግ በግለሰቡ ላይ 6 ዓመት እንዲፈረድ ነበር ጥያቄ ያቀረበው። በተመሳሳይ የፍርድ ቤቱ ዳኞች በቸልተኝነት የጥፋተኝነት ውሳኔ ያስተላለፉበት ሱኮ ሱትሪስኖ የተባለ ሌላ ግለሰብ ደግሞ የአንድ ዓመት እስራት ተፈርዶበታል። የእስር ውሳኔ የተላለፈባቸው ሁለቱም ግለሰቦች የአሬማ ክለብ ሰራተኞች የነበሩ ሲሆን ከእግር ኳስም እስከ ወዲያኛው እግድ ተጥሎባቸዋል። የኢንዶኔዥያ የሰብአዊ መብት ኮሚሽን ባደረገው ምርመራ የግርግሩ ዋና መንስኤ በፊፋ የማይፈቀደው የአስለቃሽ ጭስ 45 ጊዜ መተኮሱ መሆኑን አረጋግጫለሁ ሲል በወቅቱ አስታውቆ ነበር። የስፔኑ ዝነኛ ክለብ ባርሴሎና ለቀድሞ ዳኞች በፈጸመው ክፍያ የሙስና ክስ ሊመሰረትበት ነው። ክለቡ ለቀድሞው የስፔን የዳኞች ኮሚቴ ምክትል ፕሬዝዳንት ሆዜ ማሪያ ኤንሪኬዝ ኔግሬራ ኩባንያ በፈጸመው ክፍያ ምክንያት ነው አቃቢያን ሕጎች ክስ ሊመሰርቱበት የተዘጋጁት። ባርሴሎና እንደ አውሮፓውያኑ ከ2001 እስከ 2018 ባለው ጊዜ ውስጥ ክለቡን የሚጠቅሙ ውሳኔዎችን እንዲያሳልፉ ለማድረግ ከ7 ሚሊዮን ዶላር በላይ ለኔግሬራ ኩባንያ መክፈሉ ተገልጿል። የስፔን የግብር ባለስልጣናት ባለፈው ወር ዳስኒል 95 በተባለው የኔግሬራ ኩባንያ ላይ ባደረጉት ምርመራ ነው ክፍያው መፈጸሙን ይፋ ያደረጉት። በዚህም የባርሴሎና ክለብ የቀድሞ ባለስልጣናትና ኔግሬራ በሙስናና ሐሰተኛ የንግድ ሰነድ በማዘጋጀት ክስ እንደሚመሰረትባቸው አቃቢያን ሕጎች ማስታወቃቸውን የስፔን መገናኛ ብዙሃን ዘግበዋል። ክሱ ክለቡን እንዲሁም የክለቡን የቀድሞ ፕሬዝዳንቶች ጆሴፍ ማሪያ ባርቶሚና ሳንድሮ ሮሴልን እንደሚያካትትም ነው የተገለጸው። ባርሴሎና በበኩሉ ለዳስኒል 95 ክፍያ እንደከፈለ አምኖ ነገር ግን ክለቡ ለኩባንያው ክፍያ የፈጸመው ቴክኒካዊ የማማከር አገልግሎት ለማግኘት በገባው ኮንትራት መሰረት እንደሆነ አመልክቶ በመከራከር ላይ ነው። በመጨረሻም አትሌቲክስ። በደብረ ብርሃን ከተማ በተካሄደው የግማሽ ማራቶን ውድድር አትሌት ዘውዲቱ አደራውና አትሌት ጫላ ከተማ አሸናፊ ሆኑ። ትናንት እሁድ በተካሄደው 16ኛው የኢትዮጵያ ግማሽ ማራቶን ውድድር በወንዶች ምድብ የኦሮሚያ ኮንስትራክሽን ኢንጂነሪንጉ አትሌት ጫላ ከተማ ውድድሩን 1 ሰዓት ከ04 ደቂቃ ከ27 ሰከንድ በማጠናቀቅ አንደኛ ሲወጣ፣ ተሰማ መኮንን ከፌዴራል ማረሚያ ሁለተኛ፣ ሀብታሙ አብዲ ደግሞ ከኢትዮ ኤሌክትሪክ ሶስተኛ ወጥተዋል። በሴቶች ምድብ ደግሞ ግማሽ ማራቶን ውድድሩን 1 ሰዓት ከ15 ደቂቃ ከ12 ሰከንድ ያጠናቀቀችው አትሌት ዘውዲቱ አደራው ከአማራ ፖሊስ ስታሸንፍ፣ ሌላዋ የአማራ ፖሊስ ተወካይ እናትነሽ አላምረው ደግሞ ሁለተኛ ደረጃን ይዛ አጠናቃለች። የኢትዮ ኤሌክትሪክ አትሌት የሆነችው መሰረት ጎላ ደግሞ ሶስተኛ ሆና ማጠናቀቋን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለስፖርት ዘገባዎቹ እናመሰግናለን። ከዚሁ ከስፖርት ወሬዎች ሳንወጣ ግን የአፍሪካ የቅርጫት ኳስ ሊግን እንቃኛለን። የአፍሪካ የቅርጫት ኳስ ሊግ ሶስተኛ ዓመት ውድድር በሳምንቱ መጀመሪያ በሴኔጋል ዳካር ከተማ ተጀምሯል። ሀብታሙ ስዩም የውድድሩን አበይት ክንውኖች በአጭሩ ያስቃኘናል።
የአፍሪካ የቅርጫት ኳስ ሊግ ሶስተኛ ዓመት ውድድር በሳምንቱ መጀመሪያ በሴኔጋል ዳካር ተጀምሯል። የዚህ ዓመት ፉክክር 12 ቡድኖች የሚሳተፉበት ሲሆን ቡድኖቹ በሶስት ምዕራፍ ተከፍለው በሚደረገው ውድድር ላይ የላቀ ብቃት በማሳየት በሊጉ ታሪክ ውስጥ ስማቸውን በደማቁ ለማጻፍ ይፋለማሉ። በመጀመሪያው ምዕራፍ የሳህራ ምድብ የተደለደሉ ስድስት ቡድኖች ለሚቀጥሉት ሁለት ሳምንታት 15 ጨዋታዎችን ሴኔጋል በሚገኘው የዳካር አሬና ያከናውናሉ። ከሚመጣው የአውሮፓውያኑ ሚያዝያ 26 እስከ ግንቦት 6 ባለው ጊዜ ደግሞ በናይል ምድብ የተደለደሉ ስድስት ቡድኖች በካይሮ ዶክተር ሙስጠፋ ሐሰን የስፖርት ማዘውተሪያ ይፎካከራሉ። ከሁለቱ ምድቦች ልቀው የሚገኙ በአጠቃላይ አራት ቡድኖች ከግንቦት 21 እስከ 27 በሩዋንዳ ኪጋሊ አሬና በሚደረጉ ፉክክሮች ነጥረው ከወጡ በኋላ ግንቦት 27 ቀን የዓመቱ ውድድር ቻምፒዮን በይፋ ይታወቃል ተብሎ ይጠበቃል። በአጠቃላይ 38 ጨዋታዎች የሚስተናገዱበት የዚህ ዓመት ውድድር ቅዳሜ ሌት ሲጀመር የተገናኙት የሴኔጋሉ ኤኤስ ዶዋኔዝ እና የአይቨሪኮስቱ አቢጃን የቅርጫት ኳስ ክለብ ሲሆኑ አቢጃን የቅርጫት ኳስ ክለብ 76-70 በሆነ ውጤት ተጋጣሚውን ረትቷል። በቀጣዩ ቀን በተደረጉ ጨዋታዎች የሩዋንዳው ኢነርጂ ግሩፕ የናይጄሪያው ካዋራ ፋልከንስ የቅርጫት ኳስ ቡድንን 64-48 አሸንፏል። በዚሁ ቀን የቱኒዚያው ኤኤስ ሞኔስትሪኒ የማሊውን ስታድ ማሊያንን 78-68 በሆነ ውጤት ድል አድርጓል። ጨዋታዎችና ከጨዋታው ጋር የተገናኙ ትንታኔዎች በቪኦኤ የእንግሊዝኛ ቋንቋ ገጽ ላይ በየዕለቱ ይቀርባሉ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ቀደም ሲል በሰማችኋቸው የመገኛ መንገዶቻችን በፕሮግራማችን ላይ ያላችሁን አስተያየቶች እንዲሁም ቢካተቱ በፕሮግራሞቻችሁ የምትሏቸውን ጉዳዮች ጥቆማ እንድትሰጡን በድጋሚ ለማስታወስ ወዳለሁ። ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አሊ መሐመድ ራጌ የተባለውን የሽብርተኛው አልሻባብ ቀንደኛ አባል ማንነት ወይም ያለበትን ለጠቆመ የዩናይትድ ስቴትስ መንግሥት $5 ሚሊዮን ይሸልማል ሲል የዛሬው ርዕሰ አንቀጽ ይጀምራል። የገንዘብ ሽልማቱን የሚሰጠው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለፍትሕ ሽልማት የተሰኘውና በዲፕሎማቲክ ደህንነት አገልግሎት የሚተዳደረው ፕሮግራም ነው ብሏል ርዕሰ አንቀጹ። እንደ አውሮፓውያን አቆጣጠር በ1966 ሶማሊያ ሞቃዲሾ የተወለደው አሊ መሐመድ ራጌ አሊ ዲር በሚል ስምም ይታወቃል። የአልሻባብ ቁልፍ መሪ ሲሆን የቡድኑ ሹራ ምክር ቤት አባልና ከእንደ አውሮፓውያን አቆጣጠር 2009 ጀምሮ ደግሞ የሽብር ቡድኑ ዋና ቃል አቀባይ ነው። ኬንያና ሶማሊያ ውስጥ የተፈጸሙ የሽብር ጥቃቶችን በማቀድም ተሳትፏል። በኬንያ፣ ሶማሊያ እንዲሁም በሌሎች ጎረቤት አገሮች ለተፈጸሙትና የአሜሪካ ዜጎችን ጨምሮ በሺ የሚቆጠሩ ሰዎች ለተገደሉባቸው የሽብር ጥቃቶች አልሸባብ ተጠያቂ ነው። ይህ የሽብር ቡድን በአሜሪካ በጥቅሟ በሸሪኮቿና በውጭ አጋሮቿ ላይ የሽብር ጥቃት ለመፈጸም ማሰብ ማቀድና ማሴሩን ቀጥሏል ሲል ርዕሰ አንቀጹ አክሏል። ከ19 ወራት በፊት የአሜሪካ የውጭ ጉዳይ ሚኒስቴር ራጌን በተለየ ሁኔታ የሚታይ ዓለም አቀፍ አሸባሪነት ፈርጆታል። ይህም ማለት በዩናይትድ ስቴትስ ስልጣንና ግዛት ስር የሚገኝ ንብረቱ በሙሉ ይታገዳል። እንዲሁም አሜሪካውያን ከእርሱ ጋር ምንም አይነት ንግድ ወይም ሌላ ገንዘብ ነክ ግንኙነት እንዳያደርጉ ይከለክላል። በተጨማሪም በየካቲት 2022 የተመድ የጸጥታው ምክር ቤት የሶማሊያ ማዕቀብ ኮሚቴ በውሳኔ ሐሳብ ቁጥር 293 አንቀጽ 43 ኤ መሠረት የሶማሊያን ሰላም ጸጥታና መረጋጋትን የሚያወክ ሥራ ውስጥ በመሳተፍ ወይም ድጋፍ በማድረግ በሚል ራጌን ማዕቀብ የተጣለባቸው ግለሰቦች ዝርዝር ውስጥ ከቶታል። እርሶ ወይም ሌላ እርሶ የሚያውቁት ሰው አሊ መሐመድ ራጊ ያለበትን የሚጠቁም መረጃ ካለ ከመላው ዓለም በስልክ ቁጥር ሲደመር 1 202 702 7843 በሲግናል በቴሌግራም ወይም በዋትስአፕ እንዲሁም ኬንያ ውስጥ ከሆኑ በቁጥር ሲደመር 254 7187 12 366 ሶማሊያ ካሉ ደግሞ በሲደመር 252 68 43 43 308 ለፍትህ ሽልማት ፕሮግራምን ያሳውቁ። ሁሉም መረጃዎች ምስጢራዊነታቸው የተጠበቀ ይሆናል ብሏል ርዕሰ አንቀጹ። ይህን ሽልማት በተመለከተ ተጨማሪ መረጃ ከፈለጉ ለፍትህ ሽልማት ፕሮግራም ድረገጽ www.rewardsforjustice.net ላይ ያገኛሉ። በሚቀርቡት አሳማኝ መረጃዎች ሁሉ ምርመራና ማጣራት ይደረጋል። የመረጃ ሰጪዎቹም ማንነት በሚስጥር ይያዛል ሲል ርዕሰ አንቀጹ ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም
የተከበራችሁ አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳቸው ያምሾት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች አሁንም በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማጋራት አትርሱ። እሱ የስልክ መስመራችን 2022513505 ነው። ከፊት የመደመር ምልክትና አንድን አስቀድሙ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ደህና ደሩ።